ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በነበርንበት ስፍራ እግዚአብሔር አምላካችን ከዓይኖቹ እይታ ሳያርቀን እያንዳንዳችንን ጠብቆ ለዚህች ለተወደደች የሳምንት መጀመሪያ ቀን ደግሞ ስላበቃን እጅግ አድርገን እግዚአብሔርን እናመሰግናለን። አዎ ወገኖቼ፣ ጠፋን አለቀልን ባልንበት ሰዓት ሁሉ የእግዚአብሔር ጥበቃ አልተለየንም። እግዚአብሔር ለዘላለም ስሙ ከፍ ከፍ ይበል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የዮሐንስ ወንጌል መጽሐፍ ጥናታችንን አብረን እንቀጥላለን። እስቲ በማስቀደም ዝማሬን ጋብዛችሁ ዝማሪው እግዚአብሔር እየተመሰገነ ይሁን። በዝማሪውም ያገለገለንን ወንድማችንን እግዚአብሔር አብዝቶ ይባርከው። እንጸልይ። መድኃኒታችንና ጌታችን ኢየሱስ ክርስቶስ፣ ስለዚህ ጊዜ ስለዚህ ሰዓት ሁሉ እጅግና መሰግናለንና ከብራሃለን። አቤቱ ጌታችን ሆይ፣ በዚህ በተሰበሰብንበት በራዲዮናችን ዙሪያ እግዚአብሔር አምላካችን ሆይ ቃልህን እንድትልክ እንድትናገረን ወደንና ፈቅደን ይሁንና ጌታዬ በፊት አለን። ጌታችንና መድኃኒታችን ሆይ፣ መንፈስ ቅዱስ አስተማሪው በዚህ ሰዓት ተገልጦ ሁሉንም ነገር ጌታዬ ሆይ እንዲያስተምረን ወደ እውነትም ሁሉ እንዲያደርሰን እንለምናለን። አቤቱ መድኃኒታችን ሆይ፣ ሰዓቱንና ጊዜውን ሁሉ ባርክ። እኔንም ወገኖቼንም ጌታ ሆይ ባርካቸው። በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። አሜን። አድማጮች፣ ጌታ ኢየሱስ ክርስቶስ የአልዓዛርን መታመም ሲሰማ ይህ ሕመም የእግዚአብሔር ልጅ በርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ማለቱን ዘርዘር አድርገን ተመልክተን ነበረ። በዛሬው ምሽት ክፍለ ጊዜያችን ደግሞ የዚያኑ ቀጣይ ክፍል ከዮሐንስ ወንጌል ምዕራፍ 11 ከቁጥር 7 እስከ 8 ያለውን በማንበብ እንጀምራለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 11 ከቁጥር 7 እስከ 8 ያለውን ተመልከቱ። እንዲህ ይላል። ከዚህም በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱ መምህር ሆይ፣ አይሁድ ከጥቂት ጊዜ በፊት ሊወግሩ ይፈልጉ ነበር፣ ደግሞም ወደዚያ ትሄዳለህን አሉ ይላል። ወገኖቼ፣ እዚህ ላይ በሚገባ ማስተዋል ያለብን ነገር ኢየሱስ ቀደም ሲል በዚያ ከተማ እንደነበርና ከአይሁድ በተነሳው ተቃውሞ ወደ ኋላ እንዲያፈገፍግ መገደዱን ነው። በዚህ ክፍል እንዳነበብነው ኢየሱስ ደቀ መዛሙርቱን ይዞ ወደዚያ አደጋ ክልል እንደገና ለመመለስ መነሳቱን ነው። እስቲ ቁጥር 9ና 10 ምን እንደሚልኒ። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊትም የሚመላለስ ቢኖር ግን ብርሃን በርሱ ስለሌለ ይሰናከላል አላቸው። በአንድ ቀን ውስጥ 12 የብርሃን ሰዓታት አሉ። ማናችንም ይህን ልንለውጥ አንችልም። እንደዚያው አብ ለልጁ የሰጠው ማንንም ሊለውጠው ወይም ደሞ ሊከለክለው የማይችለው እግዚአብሔር ለእያንዳንዱ ሰው የመደበው በሕይወት ዘመኑም የሚፈጽመውን ሥራ ሰጥቷል። የቀኑን ብራን ማንንም ሊለውጠው እንደማይችለው ሁሉ ይህንን ለሰው ሕይወት ዘመን ካብ የተሰጠውን ሥራ ማንንም ሊጨምርበት ወይም ሊያጎልበት አይችልም። ወዳጆቼ ሁላችንም እግዚአብሔርን ልናመሰግነው የሚገባን አንድ ነገር አለ። ይኸውም እያንዳንዳችን ካብ የተሰጠንን ሥራ ሳናጠናቅቅ ማንንም ሊጎዳን ስለማይችልና በዚህ ደግሞ ዋስትና ስላለን ነው። እግዚአብሔርን በእውነት ስንከተል እርሱ ለሕይወታችን ካሰበው ዓላማ ማንንም ሰው ሰይጣን እንኳን ቢሆን ሊያደናቅፈን አይችልም። እዚህ ላይ እንግዲህ ወገኖች አደገኛው ነገር ያለው በፊታችን የሚበዛው የፈተና አይነት ሳይሆን እርሱን ካለመከተላችን ላይ ነው። እርሱን አለመከተል አደገኛ ነው። ከእርሱ ጋር የሆነ ሰው አደጋ ወዳለበት ክልል እንኳን ቢሆን ሜዳ ያስፈራው ሲሄድም ማንም ሳይነካው ተልኮውን ይፈጽማል። ከጌታ ጋር ያልሆነ ሰው ወገኖቼ በሌሊት ወይም በጨለማ ውስጥ መሆኑን አይዘንጋ። በሌሊት የሚመላለስ ደግሞ ይሰናከላል። በቢታንያ ከተማ ሞት ተከስቷል፣ ጨለማ ነክሷል። እንግዲህ ብርሃን የሆነ ኢየሱስ ጨለማውን ለማሸነፍ ወደ ቢታንያ መሄድ ነበረበት። እርሱ የዓለም ብርሃን ነውና ብርሃን ደግሞ ጨለማን አይፈራም። ይህ ደስ አይላችሁም ወገኖቼ? ኢየሱስን የሚከተል ጨለማ ያስፈራው። ይህን ከተናገረ ከዚያም በኋላ ወዳጃችን አላዛር ተኝቷል። ከቁጥር 11 እስከ 15 ያለውን ተመልከቱ። ነገር ግን ከእንቅልፉ ላስነሳው ሄዳለው አላቸው። እንግዲህ ደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድና አላሉት። ኢየሱስ ስለ እንቅልፍ መተኛት እንደተናገረ መሰላቸው። እንግዲህ ያን ጊዜ ኢየሱስ በግልጥ አላዛር ሞተ፣ እንድታምኑም በዚያ ባለመኖሬ ስለናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው ይላል። በዚህ ሁኔታ ውስጥ ጌታ ኢየሱስ ለደቀ መዛሙርቱ አላዛር ተኝቷል ማለቱ በፍጹም አልገባቸውም። ዛሬም ቢሆን ብዙ ሰዎች ይህን አይረዱ፣ ምክንያቱም እንቅልፉን ከነፍሱ ጋር አያይዞ ስለሚያስቡ ነው። ወገኖቼ እንቅልፍ ለሥጋዊ አካል ነው እንጂ በፍጹም ለነፍስ እንዳልሆነ በሚገባ አስተውሉ። በዚህ ሕይወት የምናንቀላፋውም ሆነ በሞት ጊዜ የምናንቀላፋውም እንቅልፍ ይመለከታል። ሞት ማለት መለየት ማለት ነው። ያማኙ ሰው አካል በመቃብር ውስጥ ይተኛል፣ ነፍሱ ግን ከጌታ ኢየሱስ ጋር ለመኖር ትሄዳለች። በጌታ ለሚያምን ሰው ከሥጋ መለየት ማለት በክርስቶስ ዘንድ እንደ ማደር ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 8ን ተመልከቱ። ኢየሱስ ላንቀላፉት ሰዎች በኩር ተብሎ ተጠርቷል። ይህ ማለት ኢየሱስ እስከ ዛሬ ድረስ አንድ ቦታ እያንቀላፋ ነው ማለት ነውን? በፍጹም አይደለም። እርሱ በከበረው ሥጋው በአባቱ ቀኝ ነው ያለው። አማኙ ሲሞት ግን ነፍሱ ወዲያው ከኢየሱስ ጋር ለመሆን ስትሄድ፣ ሥጋው ደግሞ ኢየሱስ ዳግመኛ እስኪመጣና ሙታን እስከሚነሱበት ድረስ ያንቀላፋል። ስለዚህ ወገኖቼ በጌታ ለሚያምኑት ሰዎች ሞት ማለት ሥጋዊ ረፍቱ ወይም እንቅልፍ ነው ማለት ነው። አስተዋላችሁ? በጌታ ለሚያምኑት ሰዎች ሞት ማለት ሥጋዊ ረፍቱ ወይም እንቅልፍ ነው ማለት ነው። ታዲያ እንቅልፍን የምትፈሩ አላችሁ? በርግጥ እንቅልፍን መፍራት የለብንም። ይልቁንስ እንደሚናፍቅና ደስ እንደሚያሰኝ መታየት ይኖርበታል። ምክንያቱም በድካም ከዚህ ዓለም አይሩጫችን የምናርፍበትና ለሚመጣው ቀን ታድሰን የምንነሳሳበት የማረፊያ ጊዜ ነውና። ያማኙን ሞት ለመግለጽ ጌታ የተጠቀመው እንቅልፍ የሚለው ቃል በጣም ደስ የሚል አገላለጽ ነው። አማኝ ሲሞት ሥጋ ወደ እንቅልፍ ገባ ማለት ነው። አስተዋላችሁ? አንድ አማኝ በሚሞትበት ጊዜ ሥጋ ወደ እንቅልፍ ይገባል ማለት ነው። ከእንቅልፉም ሲቀሰቀስ ወይም ደግሞ ሊቀሰቀስ የሚችለው በጌታ ኢየሱስ ጥሪ ብቻ ነው። ሙታንን የሚያስነሳ ቀስቃሽ ድምፅ ያለው ጌታ ኢየሱስ ክርስቶስ ብቻ ነው። እጅግ ደስ ያሰኛል። አንድ ቀን ወገኖቼ እንግዲህ ይህ ጌታ ይመጣና በርሱ የሚያምኑትን ብዙ ሰዎችን አዲሱን ሥጋ ለብሰው ከተኙበት እንዲነሱ ይጠራቸዋል። እኔንና እናንተንም ሁላችንንም ይጠራናል። እግዚአብሔር የተመሰገነ ይሁን። ታዲያ ያ ቀን ለእኛ ምንኛ የሚናፍቅ ነው! ያንን ቀን ስናስብ እንግዲህ ሞትን እንደሚያስፈራ ማየት እንተዋለን። መገንዘብ ያለብን ሞት ለሁላችንም የማይቀር እውነት እንደሆነ ሁሉ ትንሣኤም እንደዚሁ እውነት መሆኑን ነው። ሐኪሞች በሆስፒታሎች ውስጥ ሰው እንደማይሞት ብዙ ወይም ይደክማሉ፣ ይሮጣሉ። ነገር ግን ነፍስ ስትወጣ ድካማቸውንና ሩጫቸውን ሁሉ ያቆማሉ። እነርሱ ሲያቆሙ ኢየሱስ ደግሞ ያቺን ነፍስ ይቀበላታል። ሞት ለሁላችን የማይቀር እውነት ነው። ስለዚህ ዲዲሞስ ቶማስ ለባልንጀሮቹ ለደቀ መዛሙርት ከርሱ ጋር እንሞት ዘንድኛ ደግሞ እንሂዳለ ይላል። ቁጥር 16 ልብ ይሏል። ቶማስ ከኢየሱስ ጋር ለመሞት እንኳን ፈቃደኛ እስከሚሆን ድረስ ቆራጥና ደፋር ሰው ነበር ለማለት ይቻላል። ይህ አነጋገሩም ልክ እንደ ስምዖን ጴጥሮስ አነጋገር አቋሙ ነው ብዬ አምናለሁ። ከቁጥር 17 እስከ 19 ያለውን ተመልከቱ። ኢየሱስ በመጣ ጊዜ በመቃብር እስካሁን 4 ቀን ሆኖ ታገኘው። ቢታንያም 15 ምዕራፍ ያለ ኢየሩሳሌም ቅርብ ነበረች። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጥተው ነበር ይላል። ቢታንያ ከኢየሩሳሌም ከተማ መግቢያ 2 ማይል ያህል ርቃ የምትገኝ ከተማ ነች። ከማርታና ማርያም ጋር ለመሆን ከኢየሩሳሌም ከተማ ተጉዘው ወደ ቢታንያ የመጡ ብዙ አይሁድ ነበሩ። ማርታና ማርያም በጣም ከታወቀ ቤተሰብ የተወለዱ ናቸው ብለን መናገር እንችላለን። ከቁጥር 20 እስከ 22 ያለውን በኋላ ተመልከቱ። እንቅስቃሴዋንና ሥራዋን ሁሉ ስንመለከት ማርታ ሁልጊዜ የተግባር ሴት ለማለት እንደፍራለን። አስተዋላችሁ? ማርታ ሁልጊዜ የተግባር ሴት ናት ለማለት እንችላለን። በማርታ ሕይወት ውስጥ ጥሩ እምነት እናያለን። በዚያውም ልክ ደግሞ ትዕግስት ማጣትና የእግዚአብሔርን ፈቃድ አለማስተዋል እናገኝባታለን። ከእግዚአብሔር የምትለምነውን ሁሉ ብላ የተናገረችው አባባላን ስናስብ እርሱ ራሱ እግዚአብሔር መሆኑን እንዳላስተዋለች ልንገነዘብ እንችላለን። ስፍራውን ተመልከቱ። እርሱ በሥጋ የተገለጠ አምላክ ነው። በቤቱ ብዙ ጊዜ ከእርሷ ጋር አሳልፎ አብረውም በልተው እስካሁንም ማን እንደሆነ በትክክል አልተገነዘበችውም፣ አላስተዋለችውም። ወገኖች እርሱን በትክክል ለማወቅና ለማስተዋል እኛ ምንኛ በእግሩ ስር መቀመጥና እርሱን ማዳመጥ ያስፈልገን ይሆን? ከቁጥር 23 እስከ 26 ያለውን ደግሞ እንመልከት። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻም ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም፣ ይህን ታምኛለሽ አላት። ማርታ በትንሣኤ ታምናለች ወገኖቼ፣ ነገር ግን ሌላ ችግር ነበራት። እዚህ ላይ ማስተዋል የሚገባን ነገር እንግዲህ ይህንን የእምነት ችግሯን ነው። ከሞት በኋላ አንድ ቀን የከበረ ሥጋ ለብሰን ከሞት እንደምንነሳ ማመን ቀላል ነው። አስቸጋሪው እምነት ግን ዛሬ እግዚአብሔርን የሚጠባበቁ ኃይላቸው እንደሚታደስ ማመኑ ላይ ነው። ጌታ ኢየሱስ ሲመጣ ሙታን እንደሚነሱ ማመን ቀላል ነው። ነገር ግን ከባዱ እምነት ነገ ለእግዚአብሔር መኖር እንደምንችል ማመኑ ነው። ወገኖቼ በሐዘን ውስጥ ያሉትን ሌሎች ሰዎች አይዟችሁ፣ ተጽናኑ፣ የሞተው ዘመዳችሁ በትንሣኤ ቀን ታገኙታላችሁ ብለን ማጽናናት ቀላል ነው። እንደዚህ ለማለት ብዙም እምነት አይጠይቀንም። ብዙ እምነት የሚጠይቀን ግን ሐዘን በእኛ ላይ ሲደርስ ግድ የለም በሞት የተለየኝ ይነሳል ብሎ ማመኑና መጽናናቱ ላይ ነው። የማርታም ሁኔታም ይህንኑ ይመስላል። ከብሉይ ኪዳን ትምህርት ሙታን ለመጨረሻው ዘመን እንደሚነሱ ታምናለች። ነገር ግን ኢየሱስ በዚያን ዕለት ሊረዳት እንደሚችል አላመነችም። ኢየሱስ ትንሣኤና ሕይወት እኔ ነኝ አላችሁ። ወገኖቼ ኢየሱስን ካለን ሕይወት አለን። የእግዚአብሔር ስም የተመሰገነ ይሁን። ሕይወት ደግሞ የሩቅና የመጨረሻው ዘመን ብቻ አይደለም፣ የአሁንና የዛሬም ሕይወት ነው። ኢየሱስ ለዘላለም የተባረከ ይሁን። የሚያምንብኝ ቢኖር እንኳ ሲል ስለ መንፈሳዊ ሞት መናገሩ ነው። ሕያው ይሆናል ማለቱ ነው። በእርሱ የሚያምን እንደማይሞት መግለጹ ነው። ሕይወት የሚጀምረው ሰው አዳኙን ኢየሱስን ሲያምን ነው። በሕይወት ሆኖ በኢየሱስ የሚያምን ሰው አይሞትም። ምክንያቱም ኢየሱስ የእርሱን ሞት ስለ ሞተለት ነው። ኢየሱስ የጠየቃት ጥያቄ ይህንን ታምኛለሽን የሚል ነበር። እርሷም አሁን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ቁጥር 27 ልብ ይሏል። ማርታ ወገኖቼ ኢየሱስ ለጠየቃት ጥያቄ መልስ ስትሰጥ ኢየሱስ መሲሁ መሆኑን ልክ እንደ ጴጥሮስ በመመስከር ነበር። ከቁጥር 28 እስከ 31 ባለው ስፍራ ላይ ደግሞ የዚህን ሁኔታ ገጽታ ትመለከታላችሁ። በኋላ ተመልከቱት። ማርታ የኢየሱስን መምጣት በስውር ለማርያም ነገረቻት። በዚህ ክፍል መሰረት ማለት ነው። ህዝቡ ግን ይህን አላወቁም። ነገር ግን ትማማቾቹ ኢየሱስን ሊገናኙ ነው ብለው ሳይሆን በሄደው በመቃብሩ ቦታ ሊያለክሱ ነው ብለው ወደ መቃብሩ ስፍራ ሄዱ። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ጌታዬ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር አለችው። ቁጥር 32ን ልብ ይሏል። እስቲ ከቁጥር 33 እስከ 35 ያለውን ደግሞ እንመልከት። ኢየሱስም እሷ ስታለቅስ ከርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለም። እነሱም ጌታ ሆይ መጥተህ ይያሉት። ወገኖቼ በዘመድ ሞት ምክንያት ሐዘን ውስጥ በመጥተኑበት ጊዜ እግዚአብሔር ምን እንደሚስማው ለማወቅ ከፈለጋችሁ ይህንን የኢየሱስን ስሜት በሚገባ ማስተዋል ትችላላችሁ። ኢየሱስ በመንፈሱ አዘነ፣ በራሱም ታወከ። ሞት ወገኖቼ አስፈሪ ነገር ወይም ሁኔታ ነው። በዚህ አስፈሪ ሁኔታ ውስጥ እንግዲህ ጌታ ኢየሱስ ከእናንተ ጋር ለመሆን ፈቃደኛ መሆኑን እርግጠኞች ለመሆን ትችላላችሁ። የእርሱ ሐዘንና ርኅራዬ ስለ ሞተው ሰው ሳይሆን በሕይወት ስላሉት ዘመዶቹ ነው። ለሞተውማ የሚያደርግለትን ነገር ስለሚያውቅ አያዝንለትም። ጌታ ኢየሱስን ያሳዘነው ግን የሚሆነውን ሳያውቅ በሚያለቅሱት ሰዎች ሁኔታ ነበረ። ለእነዚህ ሰዎች ከማዘኑና ከመራራቱ የተነሳ ኢየሱስን ባውን አፈሰሰ። ዮሐንስ ወንጌል የተጻፈበት ዓላማ የኢየሱስን አምላክነት ለመግለጽ ሲሆን፣ በዚህ ክፍል ግን የምንረዳው ኢየሱስ የሰውን ልጅ ባህሪ ሲያንጸባርቅ ነው። የሰውን ባህሪ የገለጸው በማልቀስና እንባውን በማፍሰስ ብቻ ሳይሆን ወዴት እንዳኖሩትም በመጠየቅ ነበር። በቀብር ጊዜ ሰዎች በጣም ሲያዝኑ እግዚአብሔር ምን አይነት ስሜት እንደሚኖረው ይህ ክፍል በሚገባ ያሳየናል። እግዚአብሔር በሰዎች ሁኔታ ውስጥ ራሱን ሲያስገባ እንመለከታለን። ሞት አስፈሪ ሁኔታ ስለሆነ በዚህ አስፈሪ ሁኔታ ውስጥ እግዚአብሔር ሰዎችን ሊተው አይፈልግም። ከቁጥር 36 እስከ 37 ያለውን ደግሞ በኋላ ተመልከቱ። እዚህ ላይ አይሁድ ትክክለኛውን ነጥብ ሲስቱ እናያለን ወይም ደግሞ እናነባለን። እስቲ ስፍራውን እናንብበው። ከቁጥር 36 እስከ 37 ኢየሱስም እንባውን አፈሰሰ፣ ስለዚህ አይሁድ እንዴት ይወደው እንደነበረ ይዋሉ። ከእነርሱ ግን አንዳንዶቹ ይህ የዕውሩን ዐይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበርን አሉ። ኢየሱስ ያለቀሰው ለሞተው አልዓዛር ሳይሆን ስለ አልዓዛር ለሚያለቅሱት ነው። እርሱ ያለቀሰው ለሞተው ሰው ሳይሆን በሕይወት ላሉት ነበር። አይሁድ ይህንን ሁኔታ ያገናዘቡት ወይም ያገናኙት ከተፈወሰው ዐይነ ስውሩ ሰውዬ ሁኔታ ጋር ነበር። ያ ሁኔታ በአእምሮአቸው ተቀርጾ ቀርቷል። ከቁጥር 38 እስከ 40 ያለውን በኋላ ተመልከቱ። አድማጮቼ ዛሬ ሰዎች የሞትን ሁኔታ በተለያየ ነገር ለመለወጥና መልኩንም ሌላ ለማስመሰል ይጥራሉ። የሞትን አስከፊነት ሸፋፍነው መልካምና ደስ የሚል ነገር ለማስመሰል ይጥራሉ። ሟቹን የተለያየ ነገር በመቀባባት ያጌጠ ልብስ በማልበስ በአማረ ሳጥን ውስጥም በማስተኛትና በአበባ በማስጌጥ ሁኔታውን ወደ ውበት ለመለወጥ ከመጣር ይልቅ መጀመሪያውኑ የሞትን አስከፊነት መቀበልና ማመን ያስፈልጋል። እነዚህ ነገሮች ሁኔታውን ለማርገብ ያህል ቢደረጉም ሞት አስከፊና አስደንጋጭ መሆኑ መካድ የለበትም። ማርታ ያለችው ከተቀበረ 4 ቀን መሆኑንና እንደሚሸት ነበር። ይህን መግለጿ ከዚህ በኋላ ምንም አይነት ነገር ለማድረግ ጊዜ ያለፈበትና ያበቃለት መሆኑን ለመግለጽ ፈልጋ ነው። ይህን ነገር ወይም ሁኔታ ለመለወጥ ታምር መደረግ አስፈልጊ ነበር። እስቲ ከቁጥር 41 እስከ 42 ያለውን ደግሞ እንይ። ድንጋዩንም አነሱት። ኢየሱስም አይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንደላከኝ አምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ይህ ሁሉ ድራማ ወይም ደግሞ ቲያትር መሰል እውነተኛ ታሪክ የተሰራው ለእግዚአብሔር ክብር ነው። ኢየሱስ ሕዝቡ ድምፁን ከፍ አድርጎ የሚጸልየው እርሱ ቀጥሎ የሚያደርገው ነገር የአብ ፈቃድ መሆኑንና አብ እንዲከብርበት መሆኑን ሕዝቡ እንዲያውቀው ፈልጎ ነው። ድምፁን ከፍ አድርጎ የሚጸልየው ለሚሰሙት ሰዎች ጥቅምና መረዳት ብሎ ነው። ቁጥር 43 እስከ 44 ያለውን ተመልከቱ። እዚህ ላይ ለመግለጽ የምወደው ነገር ቢኖር ወገኖቼ ኢየሱስ በርካታ ቁጥር ያላቸውን ሰዎች ከሙታን እንዳስነሳና እንደፈወሰ ነው። በወንጌሎቹ የምናነበው ግን የተወሰኑትን ብቻ መሆኑን እንድትገነዘቡ ወዳለሁ። አልዓዛር የቀድሞ አካሉ ወይም ሕይወቱ እንደተመለሰለት እንገነዘባለን። ከመቃብር ሲወጣ ከነ መግነዝ ጨርቁ ነበር። ጌታ ኢየሱስ ክርስቶስ ግን በትንሣኤው ጊዜ የተገነዘበትን ጨርቅ፣ ጭንቅላቱም የተጠቀለለበትን ጨርቅ ልክ በዚያው ኔታ መቃብር ውስጥ ትቶ ነበር የተነሳው። ከጨርቆቹ ልቅ ብሎ ነበር ከመቃብር ይወጣው ወይም ደሞ የተነሳው። ለምን? ምክንያቱም በከበረ ሥጋ ስለተነሳ ነው። ኢየሱስ በትንሣኤው ከሞት ሲነሳ የመቃብሩን ድንጋይ ማንም አላንከባለለለትም። ሰዎች ውጪ ቆሞ የመቃብሩን ባዶ መሆን እንዲያዩ የመቃብሩ ድንጋይ ራሱ ተንከባለለ። የኢየሱስ የከበረ ሥጋ ከተጠቀለለ ጨርቅ በታሸገ ድንጋይ እንዲሁም በተዘጋ ቤት በር ውስጥ ሊያልፍ ይችላል። ስለ ደህንነት በሚገባ የሚገልጽ ጥሩ ምሳሌ ከዚህ ሁኔታ ለማየት ይቻላል። በኃጢአታችንና በበደላችን ሙታን ነበርን ወገኖቼ። አሁን ግን በክርስቶስ ኢየሱስ ደህንነትን አግኝተናል። ነገር ግን እያንዳንዳችን በመግነዝ ጨርቅ ወደ ኋላ እንያዛለን። ጳውሎስ በሮሜ መልእክቱ በምዕራፍ 7 ቁጥር 15 እና ቁጥር 24 ላይ የምጠላውን ያን አደርጋለሁና የምወደውን ያን አላደርገውም፣ እኔ ምንኛ ጎስቋላ ሰው ነኝ ይላል። ይህ እንግዲህ ያልዳነ ሰው ንግግር አይደለም። አስተውሉ፣ ይህን የሚናገረው የዳነ ሰው ነው። ኢየሱስ እንግዲህ የሚፈልገው ወደ ኋላ ከሚጎትተን እንደ መግነጽ ጨርቅ ከተበተቡን ነገሮቻችን እንድንፈታ ዘንድ ነው። ለዚህ ነው ኢየሱስ ፍቱትና ይሂድ ያለው። እነዚህ ሰዎች ያዩትን ይህን ታምር እንደ ቀላል ነገር ሊቆጥሩ አይችሉም። ተመልከቱ ወገኖቼ፣ ገና በዮሐንስ ወንጌል አጋማሽ ላይ እያለን ይህ የኢየሱስ የአደባባይ አገልግሎት ማብቂያ ነው ብዬ ብነግራችሁ ትገረሙ ይሆናል። የኢየሱስ የአደባባይ አገልግሎት በመሰከረለት ጊዜ ሲሆን ያበቃው ደግሞ አልዓዛርን ከሞት ባስነሳው ጊዜ ነው። ከዚህ ከአልዓዛር ከሞት መነሳት በኋላ ዮሐንስ ለኢየሱስ አገልግሎት ሲዘግብ ትልቁን ስፍራ የሚሰጠው ከሞቱ በፊት በመጨረሻዎቹ ጥቂት ቀናት ላደረገው ድርጊቱ ወይም አገልግሎቱ ነው። ሌሎችም ወንጌሎች በተመሳሳይ ሁኔታ ከዚህ ታሪክ በኋላ ትልቅ ስፍራ ሰጥተው የዘገቡት በመጨረሻዎቹ 8 ቀናት ባደረጋቸው ነገሮች ዙሪያ ነው። በአራቱ ወንጌሎች 89 ምዕራፎች ሲኖሩ ከዚህ ውስጥ አራቱ ምዕራፎች ኢየሱስ እስከ 30 ዓመት ድረስ የነበረውን ታሪክ ያወሳሉ። ይህን ነጥብ እንደገና ልድገምላችሁ። ከነዚህም 85 ምዕራፎች ውስጥ 27ቱ የኢየሱስን የመጨረሻዎቹን 8 ቀናት ታሪክ ያወሳሉ። ስለዚህ ከወንጌላት ውስጥ አንድ ሦስተኛውን ስፍራ የያዘው ከኢየሱስ ዕድሜ ውስጥ የመጨረሻዎቹ 8 ቀናት ታሪክ ነው ማለት ነው። ይህም ደግሞ የሞቱንና የትንሣኤውን ዜና የያዘው ክፍል ነው ማለት ነው። በቀላሉ አስተዋላችሁ? ይህም 8ቱ ቀን ደግሞ የሞቱንና የትንሣኤውን ዜና የያዘው ክፍል ነው ማለት ነው። ወገኖቼ፣ ወንጌልን ከኢየሱስ ሞትና ትንሣኤ ለይቶ ማየት ስህተት ይሆናል። በእርግጥ ሞቱና ትንሣኤው ወንጌልን ያጠቃልላል ለማለት ይቻላል። የወንጌል ጻፊዎቹ ከነሱ በኋላ ጳውሎስ ያደረገውን ነገር ነው ያደረጉት። ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 2 ቁጥር 2 ላይ ከኢየሱስ ክርስቶስ በቀር እርሱም እንደ ተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። አስተውሉ ወገኖች፣ ምናልባት ይህ ኢየሱስ ያደረገው ተአምር ብዙ ተጠራጣሪዎችን ወደ እምነት አምጥቷል ብላችሁ ታስቡ ይሆናል። ነገር ግን ብዙዎችን ወደ ማመን አላመጣቸው። ጌታ ቀደም ብሎ የተናገረውን እንድታስታውሱ ፈልጋለሁ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታንም አንድ ስንኳ ቢነሳ አያምኑም ይላል። ሉቃስ ምዕራፍ 16 ቁጥር 31ን ተመልከቱ። ሉቃስ 16:31 እግዚአብሔር በቅጽበታዊ ፍጥነት ሰማያትን ከፍቶ ራሱን በዚህ ምድር ላይ በአካል የማይገልጠው ቤተ ክርስቲያን ከዚህ ምድር ስትነጠቅ ብዙ ድንቅና ታምራት የሚታይበት ጊዜ ይሆናል። ቢሆንም በዚያ ሁሉ ወደ ማመን የማይመጡ ሰዎች ሊኖሩ ይችላሉ። ዛሬ ጸጥ ባለ ሁኔታ ውስጥ ሆነን እምነታችንን በጌታ ላይ እንድንጥል ስንጠየቅ ብዙዎች ለዚህ ምላሽ ከመስጠት ይልቅ ጀርባቸውን ያዞራሉ። ብዙዎች ኢየሱስን አለመከተላቸው ሊያስገርመን ይችል ይሆናል። ወገኖቼ፣ ምን ጊዜም ቢሆን ሁሉም ሰዎች ያመኑበት ጊዜ ስለሌለ መገረም የለብንም። በኢየሱስ ክርስቶስ ለማመን የግድታ ምር ማየት የለብንም። ክርስቶስ ስለኛ ሞቶ ከሞትም ተነስቷል። ልናምነው የሚገባን ወንጌል ይህ ነው። ይህ ካላሳምነን ምንም አይነት ታምር ሊያሳምነን ወይም ደግሞ እንዲያሳምነን መጠበቅ የለብንም። ችግሩ ያለው በኢየሱስ ለማመን የሚረዳንን ማስረጃ ማጣት ሳይሆን ትልቁ ችግር የሰው ልጆች ለማመን አለመፈለግ ነው። ቁጥር 47ን አለፍ ብላችሁ ተመልከቱ። ከዚህ ስፍራ ለመረዳት እንደሚቻለው ለጥላቻ ምክንያት የሆናቸው የማመን ወይም ደግሞ ማመን የሚያስችል ማስረጃ ስለሌላቸው እንዳልሆነ በኢየሱስ ላይ የጠላትነት ስሜት ያላቸው ሰዎች ታምራቱን ሊክዱ አልቻሉም። ይህ ሰው ብዙ ምልክቶች ያደርጋል እያሉ ይናገራሉና ይህ በኢየሱስ ላይ የተነሳው ወገን ዲያብሎሳዊ ቡድን ነው ለማለት ያስደፍራል። የካህናት አለቆች የተባሉት አብዛኛዎቻቸው ከሰዱቃውያን ወገን ናቸው። ምክንያቱም ሰዱቃውያን ትንሣኤን ጨምሮ ታምራትን ስለማያምኑ ነው። ፈሪሳውያን ደግሞ የጊዜው የሃይማኖት ጋጥባቂዎችና በፖለቲካም ስልጣን አካባቢ የሚገኙ ናቸው። እነዚህ ሁለቱም ወገኖች ማለትም የካህናት አለቆቹና ፈሪሳውያን በማንኛውም ረገድ እርስ በርስ የማይስማሙ ቢሆኑም ለኢየሱስ ካላቸው ጥላቻ የተነሳ ወደ ሞት ሊወስዱት በኢየሱስ ላይ ሲስማሙ እናገኛቸዋል። በዘመናችንም ይህ ሲሆን ብዙ ጊዜ አይተናል። እንዲህ ብንተው ሁሉ በርሱ ያምናሉ። የሮሜም ሰዎች መጥተው አገራችንን ወገናችንንም ይወስዳሉ አሉ። ቁጥር 48 መመልከት ይቻላል። አያችሁ ወገኖቼ፣ ትልቁ ፍራታቸው ብዙ ሰው በኢየሱስ ያምናል ብሎ ነው፣ አመጽንም ይቀሰቅሳል ብሎ ማመናቸው ነው። ያመጽ መቀስቀስ ደግሞ የሮሜ ባለስልጣኖች ኃይላቸውን ያበረቱብናል ብሎ ነው የሰጉትና የፈሩት። ፍራታቸው ነው በኢየሱስ ላይ እንዲነሱ የገፋፋቸው። ዛሬም ብዙ ሰዎች ወደ ኢየሱስ እንዳይመጡ እንቅፋት የሚሆንባቸው የተለያየ አይነት ፍራት ነው። ይህ የፍራት እንቅፋት በክርስቲያኖች ሕይወት ውስጥ እንኳን ብዙ ጊዜ ብቅ እያለ አስቸጋሪ ሁኔታዎችን በቤተ ክርስቲያን ሲፈጥር እናያለን። ክርስቲያኖች ለሚሰሙት የእግዚአብሔር ቃል እውነትና ቃሉንም ለሚያስተምሯቸው ዋኖቻቸው እንዳይታዘዙ ዛሬም ፍራትና እንቅፋት እየሆነ ሥራውን በቤተ ክርስቲያን ውስጥ ይሰራል። እስቲ ከቁጥር 49 እስከ 52 ያለውን ደግሞ በኋላ ተመልከቱ። ሕዝቡ በሮማውያን እጅ ከሚሞት አንድ ሰው ቢሞት ይሻላል ወደሚል እምነት ሲመጡ ታስተውላላችሁ። በዚህ ክፍል መሰረት እነዚህ ሰዎች ሕዝቡን ከጥፋት ለማዳን በሚል ሰበብ ኢየሱስን ለመግደል ቢሳካላቸውም ቲቶ በሰባ ዓመተ ምሕረት ሕዝቡንና ከተማውን እንዳያጠፋ መከልከል ግን አልቻሉም። በዚህ ላይ ልናስተውለው የሚገባንና ደስ የሚለው ነገር ሊቀ ካህን ቀያፋ ባለማወቁ ወይም ሳያስተውሉ የተናገረው ትንቢት ነው። ይህንን ደግሞ ከቁጥር 53 እስከ 54 ባለው ስፍራ ላይ ታገኛላችሁ። ከቁጥር 53 እስከ 54 ወገኖቼ፣ ይህ የመጨረሻው የኢየሱስ ክርስቶስ አገልግሎት የተጀመረበት ነው። ፍጻሜውም እየተቃረበ ነው። አለፍ ብላችሁ ከቁጥር 55 እስከ 57 ያለውን ተመልከቱ። እንደ ተለመደው ሕዝቡ ከፋሲካ ራሱን ለማንጻት ወደ ኢየሩሳሌም ይመጣል። በዚህ በማንጻት ስነ ስርዓት ውስጥ ለማለፍ ሲታጠቡና ጀርባቸውን ሲተሻሹ ስለ ኢየሱስ በሚያወሩበትና በሚነጋገሩበት ጊዜ የሐሳብ ልዩነቶች በሕዝቡ መካከል ይንጸባረቅ ነበር። አንዳንዶቹ ኢየሱስም ወደዚህ ባል ይመጣ እንደሆን ይጠይቁ ነበር። ሌሎችም ሌላ ጊዜ ነገር ይጠያየቁና ይነጋገሩ እንጂ በፋሲካም ሆነ ከፋሲካ በኋላ ስለሚሆነው ነገር በኢየሱስ ላይ ስለሚደርሰውና ኢየሱስም ሁኔታውን እንዴት በድል እንደሚወጣው በትክክል የሚያውቁ አልነበሩም ለማለት ይቻላል። ከዚህ በኋላ የኢየሱስ ምድራዊ አገልግሎት ወደ መጠናቀቅ ደረጃ ደርሷል። ዮሐንስም ይህንኑ ይዘግባል።
ወዳጆቼ፣ ዛሬ በጌታ ቤት ውስጥ እንቅፋት የሆኑብንን ነገሮች፣ ሕይወታችንን የሚያደክሙትን ጥቃቅን ቀበሮዎችን እንድነቃባቸው ኢየሱስ ክርስቶስ መሠረታችን ይሁንልን። አዎ እባክህ ጌታዬ መሠረቴ ይሁንልኝን በለው። ዐይናችንን ከተለያዩ ነገሮች ላይ እናንሳ።
ተረዳሁት እባክህ ሁንልኝ ጌታ መሠረቴ ልጄ